ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በአሜሪካ መንግስት ሪፖርት የቀረበው ከኛ ከሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት በጣምራ ካደረግነው ሪፖርት ከደረስንበት ድምዳሜ ብዙ የራቀ አይደለም። አብዛኛው ተመሳሳይ ነው። ግን የበለጠ ዝርዝር ተጠያቂነትን በሚመለከት በየትኛው ሰው፣ በየትኛው ወታደር፣ በየትኛው ኃላፊ፣ በየትኛው ቡድን ምን አይነት ወንጀል ተፈጸመ ተብሎ ለመለየት የሚደረገው ምርመራ የወንጀል ምርመራ ስራ ነው የሚሆነው።
የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ናቸው። ከዩናይት ስቴትሱ የአፍሪካ ቀንድ ልዑክ ማይክ ሀመር ጋር ያደረጉትን ውይይት አስመልክቶ ማብራሪያ ሰጥተውናል። ሙሉ ዘገባው በዕለቱ አብይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። አርብ መጋቢት 15 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና እንግዱ ወልድ ያሰማናል። አቀናባሪያችን ኤልያስ አስማረ ሲድራክ ፍራንክሊን ለስርጭት ምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር ልዩ ልዩ ቅንብሮችና ወቅታዊ ዘገባዎችን ይዘን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የመብት ጥሰትና የጦር ወንጀሎች ስለመፈጸማቸው የሚመረምረውን የመንግስታቱ ድርጅት ቡድን ስራ ለማስቆም የኢትዮጵያ ታደርግ የነበረውን ግፊት ማቆሟን ዲፕሎማቶችና ታዛቢዎች ነግረውኛል ሲል የሮይተርስ የዜና ወኪል ዛሬ ዘግቧል። ኢትዮጵያ በመንግስታቱ ድርጅት የሰብአዊ ምክር ቤት ውስጥ ረቂቅ ውሳኔ ሐሳብ በማሰራጨት በተመድ የተቋቋመው ገለልተኛ መርማሪ ቡድን ስራውን እንዲያቆም ስትጎተጉት እንደነበር ሮይተርስ ዲፕሎማቶችን ጠቅሶ ባለፈው ወር መዘገቡ ይታወቃል። ለሁለት ዓመታት በሰሜን ኢትዮጵያ የተደረገውን ጦርነት የሚመረምረውና ብቸኛ የሆነው ዓለም አቀፍ መርማሪ ኮሚሽን በጦርነቱ የተሳተፉ ሁሉም ወገኖች የጦር ወንጀልና ሌሎች ሰቆቃዎችን ለመፈጸማቸው አሳማኝ ሁኔታዎች አሉ በሚል ከሁለት ዓመት በፊት ሥራውን ጀምሯል። መርማሪ ቡድኑ ባለፈው ጥቅምት የሰላም ስምምነት ከተፈረመ በኋላም ከባድ የመብት ጥሰቶች ተፈጽመዋል በሚል ምርመራ በማድረግ ላይ መሆኑን የሮይተርስ ዘገባ አመልክቷል። በአሁኑ ወቅት ዓመታዊ ጉባኤውን በማድረግ ላይ ያለውን እና መሠረቱን ጄኔቫ ያደረገው የተመድ የሰብአዊ መብቶች ምክር ቤት የሚያደርጋቸው ምርመራዎች ከዚህ በፊት አቋርጧ በአቅም ኢትዮጵያ ምክር ቤቱ እያካሄደ ያለውን ምርመራ 6 ወራት ቀደም ብሎ እንዲያቆም የሚጠይቅ ረቂቅ ውሳኔ ሐሳብ ባለፈው ወር አሰራጭታ ነበር። 5 ዲፕሎማቶችና የሰብአዊ መብት ምንጮች ለሮይተርስ እንደነገሩት ግን ኢትዮጵያ ሐሳቧን እንድትተው ግፊት በመደረጉ የውሳኔ ሐሳቡን ከማቅረብ አፈግፍጋለች። በጄኔቫ የሚገኘው የኢትዮጵያ ዲፕሎማቲክ ቡድን በጉዳዩ ላይ አስተያየት አለመስጠቱን ሮይተርስ በሪፖርቱ አመልክቷል። ኢትዮጵያ ግፊቱን ያቆመችው የመርማሪ ኮሚሽኑ የሥራ ጊዜ እንደማይራዘም መግባባት ላይ ከተደረሰ በኋላ መሆኑን 2 የሮይተርስ ምንጮች ተናግረዋል። በተደረሰው መግባባት መሠረት ምዕራባውያን አገሮች የውሳኔ ሐሳቧን እንድታቆም አድርገዋል። ምክንያቱም የኢትዮጵያ ውሳኔ ሐሳብ ቀርቦ ቢሆን ኖሮ የድምፅ ብልጫ ያገኝ ነበር ሲሉ ዩኒቨርሳል ራይት ግሩፕ የተሰኘ የምርምር ተቋም ውስጥ የሚሰሩት ማርክ ሊመን ለሮይተርስ ተናግረዋል። በምዕራባውያን ተጽዕኖ የሚገፋ የሰብአዊ መብት አጀንዳ ነው በሚል የአፍሪካ ሀገራት በመቃወማቸው ምርመራው ፖለቲካዊ ድጋፉን እያጣ ነበር። ኢትዮጵያ ቀድሞውንም ምርመራው ፖለቲካዊ ነው በሚል ተቃውሞ በማሰማት ለመርማሪ ቡድኑ የሚመደበውን በጀት ለማስቆም ጥረት አድርጋለች። ምርመራውን በአገሬ ተቋማት አካሄዳለሁ ስትል ኢትዮጵያ በተደጋጋሚ ስትገልጽ ቆይታለች። የሰሜን ኢትዮጵያው ግጭት በመቆሙ በአዲስ መልክ ከኢትዮጵያ ጋር ለመስራት ተስፋ እንደሰጠና በኢትዮጵያ በኩል የቀረበውን የገንዘብ እርዳታ በተመለከተ ቴክኒካዊ ዝግጅት እየተደረገ መሆኑን ዓለም አቀፉ የገንዘብ ተቋም IMF ትናንት አስታውቋል። የተቋሙ ቃል አቀባይ ጁሊ ኮዛክ ዋሽንግተን ላይ ለዜና ሰዎች እንደተናገሩት የበርካታ አፍሪካ ሀገራትን ኢኮኖሚና የፋይናንስ ሁኔታ ለማረጋጋት አብረው እየሰራ መሆኑንና ኢትዮጵያን በተመለከተም ተቋሙ የተደረሰውን የሰላም ስምምነት በበጎ እንደተቀበለ እንዲሁም ከኢትዮጵያ ባለሥልጣናት ጋር የኢኮኖሚ ተሃድሶ እቅድን በተመለከተ ውይይት በመደረግ ላይ መሆኑ ታውቋል። ቃል አቀባዩ እንዳሉት ተቋሙ የኢትዮጵያን የኢኮኖሚም ሆነ የሰብአዊ ተግዳሮቶችን በተመለከተ እንዴት መርዳት እንደሚችል ከባለሥልጣናት ጋር በመምከር ላይ ነው። የሰላም ስምምነቱ ትግበራ በጥሩ የሄደ መሆኑንና የሰብአዊ እርዳታና መሰረታዊ አገልግሎቶች በትግራይ ክልል መመለሳቸው በመልካም የሚታይ መሆኑን ቃል አቀባይዋ ጨምረው ተናግረዋል። በተመሳሳይ IMF ከጋናና ዛምቢያ ጋርም በተለያዩ መስኮች አብሮ እየሰራ መሆኑን አስታውቋል። ማርበርግ የተሰኘው ተላላፊ በሽታ በኢኳቶሪያል ጊኒ ተከስቶ 7 ሰዎች ሲሞቱ ሌሎች 20 የሚሆኑ በበሽታው የተያዙ ሰዎችም የመሞት እድላቸው ከፍተኛ ነው ተብሏል። ልክ እንደ ኢቦላ ሁሉ ገዳይ ነው የተባለው ተውሳክ መጀመሪያ የታየው ባለፈው ጥር ሲሆን አሁን በበርካታ የአገሪቱ አካባቢዎች መዛመቱ ታውቋል። የበሽታው በፍጥነት መተላለፍ የሚያመለክተው ስርጭቱን ለማስቆም የሚደረገውን ጥረት መጨመር እንደሚያስፈልግ ነው ሲሉ የዓለም የጤና ድርጅት የአፍሪካ ቢሮ ተወካይ አስታውቀዋል። በሽታው ከተከሰተ ወዲህ 9 ሰዎች በሽታው እንዳለባቸው በምርመራ ሲረጋገጥ ከነዚህ ውስጥ አንዱ ሕይወቱ ማለፉ ሲታወቅ 20 የሚሆኑት ደግሞ በበሽታው እንደተያዙ ይጠረጠራል ብሏል የጤና ድርጅቱ። ካሜሩንና ጋቦን የበሽታውን ስርጭት ለመግታት የድንበር ቁጥጥራቸውን ማጠናከራቸው ታውቋል። ይህ በእንዲህ እንዳለ ወደፊት የሚከሰት ወረርሽኝን መከላከል በተመለከተ ስምምነት ላይ ለመድረስ ድርድር በሚደረግበት በዚህ ወቅት የትዊተር አለቃ ኢላን መስክ አገራት ወረርሽኝን መከላከል በተመለከተ ያላቸውን ስልጣን ለዓለም አቀፉ የጤና ድርጅት አሳልፈው መስጠት የለባቸውም ብለው ያስተላለፉትን መልእክት የውሸት ወሬ ነው ሲል የዓለም ጤና ድርጅት ውድቅ አድርጓል። ስምምነቱ የአገራትን ስልጣን አሳልፎ ለዓለም ጤና ድርጅት ይሰጣል የሚለው ወሬ ውሸት ነው ሲሉ የድርጅቱ ዲሬክተር ጄኔራል ዶክተር ቴድሮስ አድሃኖም በአንድ ጋዜጣዊ መግለጫ ላይ መናገራቸውን AFP ዘግቧል። ዶክተር ቴድሮስ ኢላን መስክን በስም ባይጠቅሱም በትዊተር ባስተላለፉት መልእክት አገራት የመወሰን ስልጣናቸውን ለዓለም ጤና ድርጅት አሳልፈው አይሰጡም ብለዋል። ስምምነቱ አገራት ወደፊት የሚከሰቱ ወረርሽኞችን በተመለከተ በተሻለ እንዲከላከሉና ሀብታምም ይሁኑ ድሃ አገራት ውስጥ የሚኖሩ ሰዎችን ከወረርሽኝ ለመከላከል ስምምነቱ የተሻለ ሁኔታን ይፈጥራል ሲሉ አክለዋል ዶክተር ቴድሮስ። በዶክተር ቴድሮስና በኢላን መስክ መካከል የተደረገው ምልልስ የመጣው ወደፊት የሚከሰቱ ወረርሽኞችን በተመለከተ ዓለም አቀፍ ስምምነት ለማድረግ አዲስ ረቂቅ በሚዘጋጅበት ወቅት ነው። ሰነዱ በሚቀጥለው ዓመት ግንቦት ድምፅ ይሰጥበታል ተብሏል። ስምምነቱ ፈጣን የመረጃ ልውውጥ እንዲኖር ያስችላል። በተጨማሪም በኮሮና ወረርሽኝ ወቅት በክትባት አቅርቦት ረገድ በባለጸጋና ድሃ አገሮች መካከል የታየው ልዩነት መልሶ እንዳይከሰት ይረዳል ተብሏል። የአሜሪካው ፕሬዝደንት ጆ ባይደን እና ቀዳማዊ እመቤት ጅል ባይደን በካናዳ ይፋዊ ጉብኝት ለማድረግ ትናንት ኦታዋ ገብተዋል። ሁለቱ ወገኖች ካናዳ የሰሜን አሜሪካን ኤሮስፔስ መከላከያ እዝ የምታሻሽልበትን ጊዜ በተመለከተና እንዲሁም ስደተኞችን በተመለከተ ስምምነት ያደርጋሉ ሲሉ አንድ ስማቸው እንዲገለጽ ያልፈለጉ የካናዳ ባለሥልጣን ለአሶሴትድ ፕሬስ አስታውቀዋል። ዓለም አቀፍ የሆኑ ጉዳዮችን በተመለከተ ደግሞ በዩክሬን እየተካሄደ ያለው ጦርነት፣ የአየር ንብረት ለውጥ፣ ቻይና እና ዓለም አቀፍ ንግድ ጉዳዮች ላይ ይነጋገራሉ ተብሏል። የባይደን አስተዳደር ከካናዳ ጋር ላለው ግንኙነት ባለፉት 2 ዓመታት ቅድሚያ የሰጠው ጉዳይ ነው ተብሏል። በሺዎች የሚቆጠሩ ጥገኝነት ጠያቂ ስደተኞች ከአሜሪካ ወደ ካናዳ የሚገቡበትን ሁኔታ ለማስቆምም እንደሚነጋገሩ ስማቸው እንዲጠቀስ ያልፈለጉት የካናዳው ባለሥልጣን ለአሶሴትድ ፕሬስ አስታውቀዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በመጪው ሳምንት አፍሪካን ይጎበኛሉ ተብሏል። አፍሪካን የጎበኙ ትልቁ የባይደን አስተዳደር ባለሥልጣን ያደርጋቸዋል። ጋና፣ ታንዛኒያ እና ዛምቢያ ለጉብኝቱ እቅድ የተያዘላቸው አገሮች መሆናቸው ታውቋል። ጉብኝቱ በጸጥታና ኢኮኖሚ መስክ አሜሪካን ያላትን ግንኙነት ለማጠናከር ያለመ ነው ሲል ቢሮአቸው አስታውቋል። የመጀመሪያው ሴት ምክትል ፕሬዝዳንት መሆናቸውና የቤተሰባቸው የዘር ግንድ ከአገሪቱ ጋር ስለሚያስተሳስራቸው ብቻ ጉብኝቱ ትልቅ ግምት የሚሰጠው እንደሆነ ተንታኞች በመናገር ላይ ናቸው። በመጨረሻም አድማጮች፣ ሰሜን ኮሪያ አዲስ በውሃ ውስጥ የሚሰራ የኒውክሌር ጥቃት መፈጸሚያ ድሮን መሞከሯን የአገሪቱ የመንግሥት መገናኛ ብዙሃን አስታውቀዋል። በጠላት የውሃ ድንበሮች ውስጥ የራዲዮ አክቲቭ ጨረር ሱናሚ የሚፈጥር ነው ተብሎለታል። ድሮኑ ከሩሲያው ፖሲዶን ሱፐር ቶርፒዲ ጋር ተመሳሳይ እንደሆነም ተነግሯል። ሙከራው በአገሪቱ መሪ ኪም ጆንግ ኡን መሪነት ለሶስት ቀናት የሚደረግ ወታደራዊ ልምምድ አካል ነው ተብሏል። የድሮኑ ዓላማ በውሃ ውስጥ የሚመጡ የጠላት መሳሪያዎችን ማፈንዳትና የጨረር ሱናሚ መፍጠር ነውም ተብሏል። ባለፈው ማክሰኞ በተጀመረው ሙከራ ድሮኑ ለ59 ሰዓታት ውሃ ውስጥ መቆየቱንና ለሙከራ የተቀመጠለትን ኢላማም ማፈራረሱ ታውቋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መጋቢት 15/2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ ዝግጅቶች አቀናባሪያችን ደግሞ አባየው ገበያው ናት። የዕለት ዋና አዘጋጅ ጽዮን ግርማ፣ የቀጥታ ምስልና ድምፅ አቀናባሪው ጆ ጊል ነው። አሁን በስርጭታችን የጊዜ ሰሌዳ መሠረት በቀጥታ ወደ ዕለቱ አብይ ርዕስ ነው የምናምራው። የአሜሪካ የሰብአዊ መብቶች ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ ነው ሲሉ ኮሚሽነር ዳንኤል በቀለ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኢትዮጵያን በሚመለከት በቅርቡ ያወጣው የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ እንደሆነ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ገልጠዋል። የውጭ ጉዳይ መስሪያ ቤቱ ሰሞኑን ባወጣው ዓመታዊ የሰብአዊ መብቶች ሪፖርት በሰሜን ኢትዮጵያው ጦርነት የተሳተፉ ሁሉም ኃይሎች የጦር ወንጀል መፈጸማቸውን፣ ከህወሓት በስተቀር ያሉት ኃይሎች ደግሞ በሰብአዊነት ላይ ወንጀል በመፈጸም መወቀሳቸውን አስታውቋል። ይሁን እንጂ የኢትዮጵያ መንግስት ሪፖርቱን እንደማይቀበለው አመልክቷል። ስለዚሁ ጉዳይ ለአሜሪካ ድምፅ አስተያየት የሰጡት የኢሰመኮ ዋና ኮሚሽነር ዳንኤል በቀለ የዩናይትድ ስቴትስ ሪፖርት ከዚህ ቀደም ይፋ ከሆነው የጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን አመልክተዋል። በጣምራ ቡድኑ ምክረ ሀሳብ ላይ በመመስረት ስለተጀመረው የሽግግር ፍትህ ሂደት ከዩናይትድ ስቴትስ የአፍሪካ ቀንድ ልዑክ መሪ ማይክ ሀመር ጋር መወያየታቸውንም ዳንኤል በቀለ ገልጠዋል። ዋና ኮሚሽነሩ አያይዘውም ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ማብራሪያ መስጠታቸውን ጠቅሰው ምክር ቤቱ ድጋፉን እንደቸረ አስታውቀዋል። ኬኔዲ አባተ ነው ከኮሚሽነር ዳንኤል በቀለ ጋር ቆይታ አድርጎ ተከታዩን ያደረሰን።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ጋር በተጠያቂነትና የሽግግር ፍትህ አስፈላጊነት ዙሪያ መወያየታቸውን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። ከልዩ ልዑኩ ጋር በነበራቸው ቆይታ በዋናነት በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ኢሰመኮና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጣምራ ያካሄዱትን ጥናት ተከትሎ ባቀረቡት ምክረ ሀሳብ ላይ በመመስረት እየተካሄደ ስላለው የሽግግር ፍትህ ሂደት መወያየታቸውን ዶክተር ዳንኤል ለአሜሪካ ድምጽ ተናግረዋል።
እንግዲህ እንደሚታወቀው የአሜሪካ መንግስት እዚህ ኢትዮጵያ ውስጥ ከተፈጠረው ግጭት ጋር ተያይዞ በተከሰቱ የሰብአዊ መብት ሁኔታዎች የሚያሳስበው መሆኑን ረጅም ጊዜ ሲገልጽ የቆየ የነበረ መሆኑ ይታወቃል። ሰላማዊ መፍትሄ እንዲገኝም ደግሞ ጥረት ሲያደርጉ ከነበሩ በርካታ ዓለም አቀፍ አጋሮች ውስጥ አንዱ ነው። የአሜሪካ መንግስት ለኢትዮጵያ ጉዳይ የመደበው ልዑክም ያለ መሆኑ ይታወቃል እና የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ከዚህ ከተከሰተው ግጭት ጋር በተያያዘ ግን በዛ ብቻ የተወሰነ ሳይሆን ደግሞ በአጠቃላይ በኢትዮጵያ የሰብአዊ መብቶች ሁኔታና የግጭቶች አፈታት ላይ መጠነ ሰፊ ስራ የምናከናውን ምክረ ሀሳቦች የምናቀርብ መሆኑ ይታወቃል እና አንዱም ከዚህ ከሰሜኑ ግጭት ጋር በተያያዘ ከተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት ጋር ባደረግነው ሪፖርት ባቀረብነው ምክረ ሀሳብ መሰረት እየተፈጸመ ያለ የሽግግር ፍትህ አስተዳደር ጽንሰ ሀሳብ ጉዳይ ስላለ በእነዚህ ዙሪያ ምክረ ሀሳቦቻችን አንጻር ጉዳዮቹ እንዴት እየተከናወኑ እንዴት እየተፈጸሙ እንደሆነ ብዙዎቹ ዓለም አቀፍ የኢትዮጵያ አጋሮች ከኛ ጋር ካከራሉ ሀሳብ ይለዋወጣሉ እና የዛው አካል ነው ማለት ይቻላል። አሁንም በተለይ ግን የበለጠ ትኩረት ያደረግነው በዚህ የሽግግር ፍትህ አስተዳደር በሚባለው ጽንሰ ሀሳብ አተገባበር ላይ ልውውጥን ያደረግነው።
የተጀመረው የሽግግር ፍትህ ሂደት ውጤታማ እንዲሆን ዩናይትድ ስቴትስ ድጋፍ እንደምታደርግ ልዩ ልዑኩ ማይክ ሀመር መግለጻቸውንም ዶክተር ዳንኤል ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳምንት በፊት በኢትዮጵያ ጉብኝት ባደረጉበት ወቅትም የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በተመሳሳይ ጉዳይ ላይ ከሚኒስትሩ ጋር መወያየታቸው ይታወቃል። ከኢትዮጵያ ባለስልጣናት እንዲሁም ከዶክተር ዳንኤልና ከሲቪል ማህበረሰብ ድርጅቶች ተወካዮች ጋር ካደረጉት ውይይት በኋላ በሰጡት መግለጫ መግለጫ ኢትዮጵያውያን በገቡት ቃል መሰረት ሁሉን አቀፍ የሆነ የሽግግር ፍትህ ሂደት እንዲያካሂዱ እናሳስባለን ያሉት ብሊንከን ይህም እርቅንና ተጠያቂነትን የሚያካትት ሊሆን ይገባል ማለታቸውን መዘገባችን ይታወሳል። የአሜሪካው የውጭ ጉዳይ መስሪያ ቤት ባለፈው ሰኞ መጋቢት 11 ባወጣው አመታዊ የሰብአዊ ሪፖርት ደግሞ በሰሜን ኢትዮጵያ ለሁለት አመታት በተካሄደው ጦርነት የተሳተፉ ሁሉም ኃይሎች የጦር ወንጀል ፈጽመዋል ሲል ድምዳሜ ላይ ደርሷል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ሪፖርቱን ይፋ ባደረጉበት ወቅት የኢትዮጵያ መከላከያ፣ የኤርትራ መከላከያና የአማራ ኃይሎች ግድያን፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶችንና ከቤት ንብረት ማፈናቀልን ጨምሮ በሰብአዊነት ላይም ወንጀል ፈጽመዋል ያሉ ሲሆን ህወሓትን ግን ለነዚህ ወንጀሎች ተጠያቂ አላደረጉም። አክለውም ዘላቂ ሰላምን ለማምጣት ሁሉም ወገኖች ለፈጸሙት ግፍ በይፋ እውቅና መስጠታቸው ወሳኝ እርምጃ ነው ያሉት ብሊንከን በአዛዥነት ቦታ ላይ የሚገኙትን ጨምሮ ለተፈጸሙት የጭካኔ ተግባራት ተጠያቂ የሆኑ አካላት በህግ መጠየቅ አለባቸው ሲሉም አሳስበዋል። ሁሉን አቀፍ የሽግግር ፍትህ ሂደት እንዲተገበርም እንዲሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣውን ሪፖርት በተመለከተ አስተያየታቸውን የጠየቅናቸው ዶክተር ዳንኤል ተከታዩም ብለዋል።
አሁን የአሜሪካ መንግስት የሚያወጣው ይሄ የተለመደ ሪፖርቶች አሉ። በሀገሮች ላይ በሙሉ በየጊዜው የሚያወጧቸው የተለመዱ ሪፖርቶች ናቸው። በዚህ ሪፖርት ላይ በብዙ ሀገሮች ዘንድ ብዙ ክርክር የሚያስነሳ መሆኑ ይታወቃል። ያ እንደተጠበቀ ሆኖ ግን በአሜሪካ መንግስት ሪፖርት የቀረበው ከኛ ከሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት በጣምራ ካደረግነው ሪፖርት ከደረስንበት ድምዳሜ ብዙ የተለየ ወይም ብዙ የራቀ አይደለም። አብዛኛው ተመሳሳይ ነው። ግን የበለጠ ዝርዝር ተጠያቂነትን በሚመለከት በየትኛው ሰው፣ በየትኛው ወታደር፣ በየትኛው ኃላፊ፣ በየትኛው ቡድን ምን አይነት ወንጀል ተፈጸመ ተብሎ ለመለየት የሚደረገው ምርመራ የወንጀል ምርመራ ስራ ነው የሚሆነው። ያ የበለጠ ምርመራ የሚጠይቅ ነው። ከዛ በተረፈ ግን ብዙ የተራራቀ አይደለም እሱ ደረሱበት ድምዳሜ እና የኛ የጣምራ ሪፖርት ድምዳሜ።
አሜሪካ በውጭ ጉዳይ ሚኒስትሯ በኩል የሰጠችው መግለጫ ወገናዊና ተንኳሽ ነው ያለው የኢትዮጵያ መንግስት መግለጫውን እንደማይቀበለው መግለጹ ይታወሳል። ይህ የኢትዮጵያ መንግስት አቋም ተጠያቂነትን በማረጋገጥ ሂደት ላይ አሉታዊ ተጽዕኖ ይኖረው እንደሆን አስተያየታቸውን የጠየቅናቸው ዶክተር ዳንኤል በቀለ
እንደሚመስለኝ የኢትዮጵያ መንግስት በአንድ ሀገር የሚወጣን ሪፖርት አልቀበልም፣ የሪፖርቱ አወጣጥም ትንሽ ፖለቲካዊ እንድምታ አለው ብሎ ለመግለጽ ያህል ይመስለኛል እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት ጽህፈት ቤት ጋር ያደረግነውን ምርመራ ግኝት፣ ውጤት፣ ድምዳሜና ምክረ ሀሳብ ግን የተቀበለ መሆኑን አሳውቋል። ስለዚህ በተለይ ተጠያቂነትን ለማረጋገጥ በጣም አስፈላጊ የሚሆነው ይሄ በእኛና በተባበሩት መንግስታት የተሰራው ሪፖርት ነው። በዛ መሰረት ደግሞ መንግስት ሪፖርቱን የሚቀበል መሆኑን ብቻ ሳይሆን ተቀብሎ ደግሞ በምክረ ሀሳቦቹ መሰረት መፈጸም የሚገባቸውን ነገሮች መፈጸም የጀመረ መሆኑንም አሳውቋል። ስለዚህ ተጠያቂነትን ለማረጋገጥ የሚያስፈልጉት እርምጃዎች መወሰድ ተጀምረዋል። ስለዚህ በዚህ በአሜሪካ መንግስት ሪፖርት ላይ መንግስት የገለጸው ሀሳብ፣ ስሜት፣ አስተያየት ተጠያቂነትን የማረጋገጥ ስራ ጉዳዩ በሚመለከታቸው የሀገር ውስጥና ዓለም አቀፍ ተቋሞች ምርመራና ምክር ሀሳብ የሚመራ እንጂ በአንድ ሀገር ሪፖርት ላይ የሚመሰረት አይደለም ለማለት ይመስለኛል እንጂ የተፈጸመውን ድርጊት የሙሉ ለሙሉ የመካድ ነው ብዬ አላምንም።
እየተካሄደ ባለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 52ኛ ጉባኤ ላይ ከትናንት በስቲያ ተገኝተው በኢትዮጵያ ለተጀመረው የሽግግር ፍትህ ሂደት ስኬታማነት መወሰድ አለባቸው ስላሏቸው እርምጃዎች ማብራሪያ መስጠታቸውንና ይህም ተቀባይነት ማግኘቱንም ዶክተር ዳንኤል ተናግረዋል።
በቅርቡ በጂኔቫ የምክር ቤቱ ስብሰባ ላይ አንዱ አጀንዳ የነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት በጋራ ያካሄድ ነው ምርመራ ላይ እዛ ላይ የሚጨምር ተጨማሪ የምርመራ ስራ በምክር ቤቱ አማካኝነት በተቋቋመ የባለሙያዎች ቡድን እንዲካሄድ ብሎ ወስኖ የተቋቋመ ኮሚሽን ያለ መሆኑ ይታወቃል። የዛን ኮሚሽን የቃል አፕዴት የደረሱበትን ደረጃ ለማድመጥ የተደረገ ስብሰባ ነበረ። ነገር ግን ያው ኢትዮጵያ ሰብአዊ መብቶች ኮሚሽንም በዚህ ጉዳይ ላይ ስራ የሚሰራ መሆኑ ስለሚታወቅ በእንደዚህ አይነት መድረኮች ላይ ለመሳተፍ እውቅና እና ደረጃ ያለው ተቋም ስለሆነ እኛም በውይይቱ ላይ ተሳትፈን ነበረ። የበኩላችንን ሀሳብ አንጸባርቀናል። በተለይ አሁን ካለንበት ሁኔታ አንጻር የሽግግር ወቅት ፍትህን ተግባራዊ ለማድረግ ሊወሰዱ ስለሚገባቸው እርምጃዎች ምክረ ሀሳብ አቅርበናል እና በምክር ቤቱ አባሎች በሙሉ ሙሉ ድጋፍ የተሰጠው ጥሩ ውይይት ነበር ማለት ይችላል።
ባለፈው መስከረም ላይ የስራ ጊዜው በአንድ ዓመት የተራዘመለትና በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን በኢትዮጵያ የስራ ጊዜው ከተራዘመ በኋላ ያከናወናቸውን ተግባራት በተመለከተ ለምክር ቤቱ ሪፖርት ሲያቀርብ የሰላም ስምምነቱን መደረስና የስምምነቱ አንዳንድ ነጥቦች እየተተገበሩ መሆናቸውን በአዎንታዊነት ጠቅሷል። በሌላ በኩል የስምምነቱ አካል የሆኑትን ተጠያቂነት የማረጋገጥና የሽግግር ፍትህ ተግባራዊነት ለመደገፍ ኮሚሽኑ የሚያደርገውን ምርመራ በርቀት እያካሄደ መሆኑን ገልጿል። ጦርነቱ ወደ ተካሄደባቸው አካባቢዎች አቅንቶ ምርመራ ለማድረግ ለኢትዮጵያ መንግስት ያቀረበው ጥያቄ እስካሁን ተቀባይነት አለማግኘቱንም ኮሚሽነሮቹ ገልጸዋል። በሰብአዊ መብቶች ምክር ቤት የተቋቋመውን ኮሚሽን ፖለቲካዊ ዓላማ ያነገበ ነው የሚለው የኢትዮጵያ መንግስት በኮሚሽኑ እየተከናወኑ ያሉ የሰብአዊ መብት ጥሰት ምርመራ ተግባራት እንዲቆሙ የሚጠይቅ የውሳኔ ሐሳብ ማዘጋጀቱን በቅርቡ በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ መግለጹና ለዚህም ድጋፍ መጠየቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዕለቱን አብይ ርዕስ ነበር የሰማችሁት። የመጽሔቱ ትንታኔ ተከታይ ዘገባ ደግሞ ወደ ትግራይ ይወስድናል። ትላንት በጠቅላይ ሚኒስትር አብይ አህመድ የተሾሙት አዲስ የሚመሰረተው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ አስተዳደራቸው በክልሉ ሰላምና ጸጥታ ማስፈንና ግዛታዊ አንድነት ያሉትን ማረጋገጥ ላይ ትኩረት አድርጎ እንደሚሰራ ተናገሩ። ከፌዴራሉ መንግስት ጋርም ተቀራርቦ ይሰራል ነው ያሉት። በዚሁ መግለጫ ላይ ሂደቱ ጦርነቱን ምክንያቶች የሚፈታና በዚህም ዘላቂ ብሔራዊ ጥቅማችን እንዲሁም የራሳችንን እድል በራሳችን የመወሰን መብታችንን የሚያረጋግጥ እንዲሆን ልዩ ትኩረት ሰጥተን እንሰራለን ብለዋል። ምዕራብ ትግራይ፣ ደቡብ ትግራይ፣ የሰሜን ምዕራብ ትግራይ አካል የሆነው ጸለምትን ወደ ነበረበት መመለስ እንዳለበትና ጥያቄ ካለም በሕገ መንግስቱ ብቻ መፈታት አለበት ብለዋል አቶ ጌታቸው። በጉዳዩ ላይ ከአማራ ክልልና ከፌዴራል መንግስት ምላሽ ለማግኘት ያደረገው ጥረት ለጊዜው አለመሳካቱን አመልክቶ ሙልጌታ አጽባሀ ተከታዩን አድርሶናል።
ትናንት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር እንዲመሩ የተሾሙት አቶ ጌታቸው ረዳም ለሹመታቸው የመጀመሪያ የሆነውን መግለጫ በክልሉ ቴሌቪዥን ጣቢያ ቀርበው በንባብ ባሰሙት ወቅት የትግራይ ክልል ህዝብ በወታደራዊ ወረራ ብቻ ሳይሆን በረሃብና በበሽታ ተሰቃይቷል ብለዋል። ህዝቡ ተፈናቅሎ፣ ንብረቱ ተዘርፎ፣ ሴቶች ተደፍረው፣ መንደሮች ተቃጥለው፣ ተቋማትም በመውደማቸው የትግራይ ህዝብ ከባድ መከራና ስቃይ ውስጥ ቆይቷል ያሉት አቶ ጌታቸው በዚህ ምክንያት የትግራይ ህዝብ እርዳታ ጠባቂ ተመጽዋች እንዲሆን እንደተገደደ ጠቁመዋል። ከፕሪቶሪያው ስምምነት በኋላ ከፌዴራሉ መንግስት ተስፋ ሰጪ ሁኔታዎች እንዳሉ ገልጸው ህወሓት ከሽብርተኝነት ዝርዝር ውስጥ መሰረዙ አድንቀዋል። አዲሱ የክልሉ ጊዜያዊ አስተዳደርም አካታች እንዲሆን መደረጉ በንግግራቸው ላይ ጠቁመዋል።
ዝጣይ ዘሎ ጊዜያዊ ምምሕዳር ንኩሉ ዘሳተፈን ኩሎም ዓቐብታት ትግራይ ዝእክብን ክኸውን ፃዕር ተገይሩሉ።
እየተመሰረተ ያለው ጊዜያዊ አስተዳደር ሁሉን ያሳተፈና ሁሉንም የትግራይ አቅሞች የሚያሰባስብ እንዲሆን ጥረት ተደርጓል። ፓርቲያችን ህወሓት የፕሪቶሪያውን ስምምነት መሰረት በማድረግና የትግራይን ተጨባጭ ሁኔታ ግምት ውስጥ በማስገባት ሁሉም አይነት አመለካከቶች ለመስተናገድ እድል የሚያገኙበትና በትግራይ ፖለቲካ ሁሉም የትግራይ ተወላጅ የሚሳተፍበት አዲስ የፖለቲካ ለውጥና መደጋገፍ እንዲኖር የሚያደርግበት ልዩ ምዕራፍ ነው። ይህ ለውጥ ከነብዙ ጉድለቶቹ ወደ ኋላ መመለስና መደናቀፍ የለበትም።
አዲሱ የክልሉ ጊዜያዊ አስተዳደር ትኩረት አድርጎ ከሚሰራቸው ጉዳዮች ቅድሚያ የሰጠው የትግራይ ሰላምና ጸጥታ ማስከበር መሆኑ አቶ ጌታቸው ገልጸዋል።
ድህንነትን ሃልዋትን ህዝብ ትግራይ ካብ ሓፂር ማእኸላይን ነዊሕን ጊዜ ዘተኣማመን ምግባር ብውሑድ ንሓደጋ ከይቃልዕ ምግባር
ጊዜያዊ አስተዳደሩ በቅርብ በመካከለኛና በረዥም ጊዜ የትግራይ ህዝብን ደህንነትና ህልውና አስተማማኝ ለማድረግ ይሰራል። ህዝቡ በትንሹ ለአደጋ የተጋለጠ እንዳይሆን የሰላም ስምምነቱ ተግባራዊነት መነሻ መሆን አለበት። የጀመርነው የሰላም ሂደት በቅርብ ጊዜ የሰላም ሁኔታን የሚያስጀምር፣ በመካከለኛ ጊዜ ሰላምን የሚያጠናክር፣ በረጅም ጊዜ ደግሞ የተሟላ ሰላም የሚፈጥር መሆን አለበት። ሂደቱ የጦርነቱን ምክንያቶች የሚፈታና በዚህም ዘላቂ ብሔራዊ ጥቅማችን እንዲሁም የራሳችንን እድል በራሳችን የመወሰን መብታችንን የሚያረጋግጥ እንዲሆን ልዩ ትኩረት ሰጥተን እንሰራለን።
የተፈናቀለው ሕዝብ በከባድ ስቃይ ውስጥ ይገኛል ያሉት አቶ ጌታቸው ይህ ሁኔታ መቀየር አለበት ሲሉም ተናግረዋል። የተፈናቀለው ሕዝብ በአስቸኳይ ወደ ቀዬው መመለስ እንዳለበትና በቂ እርዳታ ማግኘት እንደሚገባው አቶ ጌታቸው ገልጸዋል። በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት በሕገ መንግስታዊ አገባብ እንዲፈታ አስቀምጧል ያሉት አቶ ጌታቸው አስተዳደራቸው በዚህም ትኩረት አድርጎ እንደሚሰራ ተናግረዋል።
ሕገ መንግስታዊ መሬት ትግራይ ምርግጋጽ ካሊ ቁልፍ ዕማም ጊዜው ምምሕዳር ናኸውን እዩ ምዕራብ ትግራይ
ሕገ መንግስታዊ የትግራይ መሬት ማረጋገጥ ሌላው የጊዜያዊ አስተዳደራችን ቁልፍ ስራ ይሆናል። ምዕራብ ትግራይ፣ ደቡብ ትግራይ፣ የሰሜን ምዕራብ ትግራይ አካል የሆነው ጸለምትን ጨምሮ ወደ ነበረበት አልተመለሰም ብቻ ሳይሆን በዚያ ሲደርስ የቆየው መፈናቀልና የዘር ማጽዳት ጥቃት አሁንም በይፋ እየቀጠለ ነው። ከነዚህ አካባቢዎች የተፈናቀለው ህዝባችን በአስቸኳይ ወደ ቀዬው መመለስ አለበት። ስራ ላይ ባለው ህገ መንግስት መሰረት የትግራይ መሬት የትግራይ ነው። የሚነሳ ጥያቄ ካለም በሰላምና በህገ መንግስታዊ መንገድ ነው መፈጸም ያለበት። በዚህ አጋጣሚ የአማራ ክልል የጸጥታ ኃይሎች ይህንን እንዲገነዘቡና የተጀመረውን የሰላም ሂደት ከሚያደናቅፉ ተግባራት እንዲቆጠቡ አደራ ለማለት ፈልጋለሁ።
በጉዳዩ ከአማራ ክልልና ከፌዴራሉ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጥቅምት 24 2013 ዓ.ም ሰሜን ኢትዮጵያ ትግራይ ውስጥ የተጀመረው ጦርነት በኋላም ውጊያው ወደ አማራ ክልልና አፋር ተስፋፍቶ ለሁለት ዓመታት ዘልቆ በመቶ ሺዎች የሚቆጠሩ ሰዎች ህይወት ቀጥፏል። ጦርነቱ ከተቀሰቀሰ ከስድስት ወራት በኋላ ሚያዝያ 27 2013 ዓ.ም ነበር ህወሓትና መንግስት ኦነግ ሸኔ የሚለውና ራሱ የኦሮሞ ነጻነት ሰራዊት ብሎ የሚጠራ ቡድን በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጀው የነበረ ሲሆን የኢትዮጵያ ህዝብ ተወካዮች ምክር ቤት ህወሓትን ከሽብርተኝነት ዝርዝር ሰርዞታል። ህወሓት ከሽብርተኝነት ዝርዝር ከመሰረዙ ጥቂት ቀናት ቀደም ብሎ የዓለም ሀገሮች የሰብአዊ መብት አያያዝ አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የ2022 ዓ.ም ሪፖርት ይፋ ባደረገበት ወቅት ሚኒስትሩ አንቶኒ ብሊንከን ሪፖርቱ ሲያቀርቡ የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ ህወሓት ኃይሎችና የአማራ ኃይሎች በሰሜን ኢትዮጵያ በተካሄደው ጦርነት የጦር ወንጀል መፈጸማቸውን አረጋግጠናል ብለዋል። ብሊንከን በዚህ ንግግራቸው በሰብአዊነት ላይ ወንጀል በመፈጸም ከህወሓት በስተቀር ሶስቱ ኃይሎች ተጠያቂ ሲያደርጉ በዘር ማጽዳት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። ይህ ሪፖርት የኢትዮጵያ ፌዴራል መንግስትና የኤርትራ መንግስት ተቃውመውታል። አቶ ጌታቸው በመግለጫቸው የኤርትራ ኃይሎች ከብዙ የትግራይ አካባቢዎች እንዲወጡ የፌዴራሉ መንግስት የሰራው ስራ እንዳለ ገልጸው አሁንም ግን በተለያዩ የኢትዮጵያ ግዛቶች የኤርትራ ኃይሎች ግፍ በመፈጸም ላይ መሆናቸው ተናግረዋል። ሙሉ በሙሉ እንዲወጡ፣ የህዝብ ስቃይ እንዲያበቃ የሚቻለውን ሁሉ የፌዴራል መንግስትና ዓለም አቀፍ ማህበረሰብ እንዲያደርግ ጠይቀዋል። በጦርነቱ ምክንያት በትግራይ ህዝብ ደርሷል ያሉት የዘር ማጥፋት ተጠያቂነት እንዲኖርና ፍትህ እንዲሰፍን በመስራት እንዳይረሳና እንዳይደገም ለማድረግ የሁሉ ድርሻ ያስፈልጋል ብለዋል። የወደሙ የጤና ተቋማት፣ የትምህርት ቤቶችና ሌሎች ማህበራዊና ኢኮኖሚያዊ ተቋማት ዳግመ ግንባታ ስራ ይፈጸማል ሲሉ ገልጸዋል።
ብፍላይ ጎረባብቲ ዝኾኑ ናይ ዓፋር ናይ ኣምሓራን ኤርትራን ህዝብታት ዘለኣለም ክነብሩ እዮም ከምቲ ዝበሃል ፈታውን መሓዛን።
በተለይም ጎረቤቶቻችን የሆኑት የዓፋር የአማራና የኤርትራ ህዝቦች ዘላለም ይኖራሉ። እንደሚባለው ወዳጅና ጓደኛ መምረጥ ይቻል ይሆናል፣ ጎረቤትን ግን መምረጥ አይቻልም። ከዚህ በተጨማሪ ወንድም ህዝቦች ናቸው። ያለፈው አልፈዋል። ስለ ነገ በማሰብ ለትውልዶች መልካምና ተስፋ ሰጪ መንገድ ልንተው ይገባናል። በእኛ በኩል ይህን ለማድረግ በከፍተኛ ትጋት እንሰራለን።
በዚህ ሂደት ሁሉም የትግራይ ህዝብ በአንድነት እንዲሳተፍ የጠየቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ለተቃዋሚ ፓርቲዎችም ልዩነታችን ይዘን ለህዝባችን በጋራ እንስራ ብለው ጥሪ አቅርበው ለዚህም ፓርቲያቸው ህወሓት ዝግጁ መሆኑ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ።
I'm አመሰግናለሁ ሙሉጌታ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ የመጽሔት ርዕስ ደግሞ ወደ ጉራጌ ወስደናል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በእስር ላይ የሚገኙ አባሎቹ እንዲፈቱ ሲል ጠየቀ። በቅርቡ የተመሰረተው ይህ የጎጎት ፓርቲ አመራሮች ዛሬ በሰጡት መግለጫ በፓርቲው ምስረታ ጉባኤ ማግስት ምክትል ሊቀመንበሩን ጨምሮ በአዲስ አበባ ከተማ በጸጥታ ኃይሎች የተያዙ 12 አባሎቹ በደቡብ ክልል ታስረው እንደሚገኙ ነው ያመለከተው። የዛሬውን የጎጎት ፓርቲ ክስ በተመለከተ ከደቡብ ፖሊስ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በተጨማሪም ጋዜጠኞችን ጨምሮ የጉራጌን የክልልነት ጥያቄ ያነሱ በርካታ ግለሰቦች በእስር ላይ መሆናቸውን የጎጎት አመራሮች አመልክተዋል። የተጀመረው የክልልነት ጥያቄ ምላሽ እንዲያገኝ ሲሉ ጥረታቸውን እንደሚቀጥሉም አስታውቀዋል። ኬኔዲ አባተ ነው። ለዚህም
ከምርጫ ቦርድ ጊዜያዊ ፈቃድ አግኝቶ በመንቀሳቀስ ላይ የሚገኘውና በቅርቡ የተመሰረተው ጎጎት ለጉራጌ አንድነትና ፍትህ ፓርቲ ዛሬ በሰጠው የመጀመሪያ ጋዜጣዊ መግለጫው የምስረታ ጉባኤውን ባደረገ ማግስት በጸጥታ ኃይሎች ቁጥጥር ስር የዋሉትን ጨምሮ በተለያዩ ጊዜያት የተያዙ አባላቱ እስካሁን በእስር ላይ እንደሚገኙ አስታውቋል። የፓርቲው ሊቀመንበር አቶ መሐመድ አብራር
የፓርቲው ምክትል ሊቀመንበር ጨምሮ ጉባኤው በተካሄደበት ማግስት የድምጽ ቆጠራ አልቆ ንብረቶቹ ወደ ቢሮና ወደ ምርጫ ቦርድ የሚመለሱት ወደ ምርጫ ቦርድ ለመመለስ እንቅስቃሴ በሚደረግበት ሰዓት አጠቃላይ 12 አካባቢ የሚሆኑ የምርጫ አስፈጻሚዎች ከነ ጠቅላላው የጉባኤ ሰነዶች በጸጥታ ኃይሎች ተይዘዋል። ያ ብቻ አይደለም፣ ምርጫ ጉባኤ ከመካሄዱም በፊት ፒቲሽን የማሰባሰብ ስራ ላይ የነበሩ አባሎቻችን በዞኑ የተለያዩ አካባቢዎች ላይ ሲንቀሳቀሱ ተይዘው እስካሁን እስር ቤት ያሉ በርካታ አባላት አሉ።
የድምጽ መስጫ ኮረጆና ሌሎች የምርጫ ቦርድ ቁሳቁሶችን ጨምሮ የፓርቲው ሰነዶችም እስካሁን በፖሊስ እንደተያዙ መሆናቸውንም አብራርተዋል። የምርጫ ቦርድም መጋቢት 6 ባወጣው መግለጫ የጎጎት ፓርቲ አስተባባሪዎች የጠቅላላ ጉባኤ ሰነዶችን እንደያዙ፣ በጉባኤው ማግስት በፌዴራል ፖሊስ ከተያዙ በኋላ ለደቡብ ፖሊስ ተላልፈው መሰጠታቸውን ገልጾ በአስቸኳይ እንዲፈቱም ጠይቆ ነበር። በአዲስ አበባ የተያዙ የፓርቲው አባሎች በአሁኑ ወቅት በቡታጅራ ከተማ ታስረው እንደሚገኙም የገለጹት የፓርቲው ሊቀመንበር አቶ መሐመድ ጋዜጠኞችን ጨምሮ በጉራጌ ዞን ምክር ቤት ይሁንታ ያገኘውን የክልል ጥያቄ የሚያስተጋቡ ሌሎች በርካታ ሰዎችም መታሰራቸውን ጠቅሰው በአስቸኳይ እንዲፈቱም ጠይቀዋል።
ጎጎት አባላትን እያነሳን ነው እንጂ በጣም በርካታ ወጣቶች በጉራጌ በተለይም በክልል አደረጃጀት ጥያቄና ሌሎች የመብት ትግል እያደረጉ ያሉ አመራሮችም ጭምር የጉራጌን ሕዝብ ጥያቄ በምክር ቤት ያሳለፉ የምክር ቤት አባላትም ጭምር እየታደኑ በተለያየ ጊዜ እስር ቤት እየተወረወሩበት ያለበት ሁኔታ አለ። አሁንም ሌላኛው ተጠቂ በየነ ወልዴ ነው፣ የጉራጌ ሚዲያ ኔትወርክ ስራ አስኪያጅ። እሱም እንደዚሁ ከስራ ቦታው ነው ታድኖ የተወሰደው። ከዚህ በፊት የሸገር ሬዲዮ ጋዜጠኛ ነበረ። አምደ ገብርኤል አድማሱም እንደዚሁ የጉራጌ ሚዲያ ኔትወርክ የቦርድ አባል የነበረ ነው። የጉራጌን ህዝብ ድምፅ ያሰማሉ የተባሉ ወጣቶች፣ አመራሮች ከኃላፊነት የማንሳት፣ የማሰር፣ የማገት የተለያዩ አይነት እንቅስቃሴዎች እየተደረጉ ነው የሚገኙት። ስለዚህ ሁሉም በአስቸኳይ እንዲፈቱ እየቀረበባቸው ያለው ክስ ለመንግስት ክብር ራሱ የሚመጥኑ አይደሉም። አጠቃላይ ማህበረሰቡ እያደረገው ካለው ፍጹም ሰላማዊና ህገ መንግስታዊ ጥያቄ አንጻር
ፖሊስ የጉራጌ ሚዲያ ኔትወርክ መስራች በየነ ወልዴን አዲስ አበባ ከሚገኘው ቢሮ እንዳሰረው ከትናንት በስቲያ ባወጣው መግለጫ ያስታወቀው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄም የኢትዮጵያ ባለስልጣናት ጋዜጠኞችን ግልጽ ባልሆኑ ውንጀላዎች የማሰር ልማድ ስላላቸው በሀገሪቱ ውስጥ ለሂሳዊ ዘገባዎችና ለሀተታዎች የሚሰጠው ቦታ ከጊዜ ወደ ጊዜ እየተሸረሸረ መጥቷል ብሏል። ጋዜጠኛ በየነ በአስቸኳይ እንዲፈታም ድርጅቱ ጠይቋል። የዛሬውን የጎጎት ፓርቲ ክስ በተመለከተ ከደቡብ ፖሊስ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በሌላ በኩል ከሳምንት በፊት በተመሳሳይ ሁኔታ ሰዎች መታሰራቸውን በተመለከተ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ጥያቄ አንስቶ ያነጋገርናቸው የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞ 40 ሰዎች መታሰራቸውን አረጋግጠው የታሰሩት ግን በፖለቲካ አመለካከታቸው ሳይሆን ብጥብጥ በማስነሳትና በህገወጥ ድርጊት ስለተጠረጠሩ ነው ብለው ነበር። የጎጎት ፓርቲ ከተመሰረተበት ዋና ዋና ምክንያቶች አንዱ የክልልነት ጥያቄ ማስመለስ መሆኑን በዛሬው መግለጫ ላይ የተጠቀሱት ሊቀመንበሩ አቶ መሐመድ በጥያቄው እንደሚገፉበትም ገልጸዋል።
ከቪኦኤ በተለይ የተነሳው አካባቢያዊ ጉራጌ ህዝብ እንደ ጉራጌ ህዝብ የጠየቀው ትልቁ ጥያቄ የክልል አደረጃጀት ጥያቄ ነው። ህዳር 2011 ነው ምክር ቤቱ በሙሉ ድምፅ የክልል ጥያቄውን ያጸደቀው። ቀጥሎም ደቡብ ክልልን በክላስተር ለማደራጀት የቀረበው ምክር ሀሳብ ብዙዎቻችሁ እንደምታስታውሱት በአብላጫ ድምፅ ውድቀት የተደረገበት ብቸኛው ዞን ቢኖር የጉራጌ ዞን ነው። ከዛ ውጪ በማህበረሰብ ውስጥ ሌሎች ጥያቄዎች አሉ። ምላሽ ማግኘት መቻል አለባቸው፣ የክልል ጥያቄው ምላሽ ማግኘት መቻል አለባቸው የሚለው ጥያቄ የሚቀርብ ጉዳይ አይደለም።
ጥያቄውን በሰላማዊ መንገድ ብቻ እናስኬዳለን ያሉት ደግሞ የፓርቲው ጽህፈት ቤት ምክትል ኃላፊ አቶ መላኩ ሳህሌ ናቸው።
ጉራጌ እስካሁን ድረስ በጀመረው ትግል ሰላማዊ ትግል ነው እያደረገ ያለው። ሞዴል ሊሆን እስከዛሬ በሀገራችን መብት ሲጠየቅ ሀብት በማውደም የሰው ህይወት በማጥፋት የሚደረገውን ትግል በመቀየር ጉራጌ እስካሁን ሰላማዊ ትግል መብት በሰላማዊ መንገድ መጠየቅ ይቻላል በሚል እስካሁን ድረስ ረጅም ጊዜ ሰላማዊ ትግል እየተደረገ ነው። አሁንም ይህ ሰላማዊ ትግል ይቀጥላል ማለት ነው።
ነባሩን የደቡብ ብሔር ብሔረሰቦች ክልል በማፍረስ በተለያዩ ክልሎች የማደራጀት ተግባራት በመከናወን ላይ ሲሆኑ መንግስት የጉራጌ ዞንን ከሌሎች አጎራባች ዞኖች ጋር በማዕከላዊ ኢትዮጵያ ክልል ስር እንዲደራጅ መወሰኑ ይታወቃል። ይሁን እንጂ ውሳኔው በዞኑ ምክር ቤት ውድቅ ከሆነ በኋላ በዞኑ የሚነሱ የክልልነት ጥያቄዎች ከመበራከታቸው ጋር ተያይዞ ላለፉት 8 ወራት ዞኑ በኮማንድ ፖስት ስር የሚገኝ መሆኑን የገለጹት የጎጎት ፓርቲ አመራሮች ይህም በዞኑ ኢኮኖሚ ላይ ጭምር ከፍተኛ ጫና እንዳሳረፈ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዚህኛውም ዘገባው አመስግኜ ወደ ዓለም አቀፍ ጉዳዮች የሚመለከት ርዕስ እንሻገራለን። ወዲህ ወደ ዩናይትድ ስቴትስም ይመልሰናል። የሪፐብሊካን ፓርቲ አባላት ቲክቶክ እንዲዘጋ የሚጠይቅ ዘመቻ ይዘዋል። ቲክቶክ የተሰኘው ቁጥሩ እጅግ የበዛ ተጠቃሚ ያለውና አጫጭር የቪዲዮ ምስሎችን ለማጋራት የሚያስችለው የኢንተርኔት መተግበሪያ ለምን መታገድ እንደሌለበት ለማስረዳት የኩባንያው ሊቀመንበርና ዋና ስራ አስፈጻሚ ሻው ዚቹ ከዩናይትድ ስቴትስ ምክር ቤት ፊት ቀርበው አባላቱ ላቀረቡላቸው ጠበቅ ያሉ ጥያቄዎች መልስ ሲሰጡ ውለዋል። ከወግ አጥባቂ ወገን የሆኑ የምክር ቤቱ አባላትና አንዳንድ ተሟጋች የምክር ቤት ኮሚቴ ያካሄደውን ምስክር የመስማት ሂደት ተከትሎ በሰጡት ጋዜጣዊ መግለጫ ቲክቶክ ዩናይትድ ስቴትስ ውስጥ እንዲዘጋ ለማድረግ ያላቸውን አቋም አንጸባርቀዋል። አሶሲየትድ ፕሬስ የዜና ወኪል ያደረሰንን የዚህን ዘገባ ዝርዝር እንደሚከተለው አቅርበዋለሁ። ቻው ዚቹ ሰሞኑን ከምክር ቤቱ አባላት ፊት ቀርበው የምስክርነት ቃላቸውን የሰጡበት ይህ ስነ ስርዓት የተካሄደው 150 ሚሊዮን አሜሪካውያን ተጠቃሚዎች ያሉት ኩባንያቸው ከፍተኛ የመረጃና የተጠቃሚዎች ደህንነት አደጋ ደቅኗል የሚል ስጋት ያደረባቸው የዩናይትድ ስቴትስ ባለስልጣናት ግፊት እየጨመረ በመጣበት ወሳኝ ወቅት ነው። የቴክሳስ ክፍለ ግዛቱ የሪፐብሊካን ፓርቲ ተወካይ የዩናይትድ ስቴትስ ምክር ቤት አባል ትሮይ ኔልስ በሪፐብሊካን ፓርቲያቸው ደጋፊዎች ተከበው ከምክር ቤቱ ደጃፍ ላይ በሰጡት ጋዜጣዊ መግለጫ ይህን ሲሉ ጀመሩ።
በ2021 ዓመተ ምህረት ዶናልድ ትራምፕ በእድሜ ካየኋቸው ሁሉ ታላቁ ፕሬዚደንት፣ ቲክቶክ በ45 ቀናት ውስጥ በባይቴን ዳንስ አማካኝነት ካልተሸጠ እንዲታገድ ሲሉ ትእዛዝ ሰጡ። እናም ጆ ባይደን የስልጣን መንበሩን ከተረከቡ በኋላ ምን አደረጉ? እንደሌላው እርሳቸው እንደሚያደርጓቸው ነገሮች ሁሉ ይህንንም ትእዛዝ ሻሩት።
ኔልስ አክለውም ቲክቶክ ዩናይትድ ስቴትስ ውስጥ እንዲታገድ ፈጣን እርምጃ አልወሰደም ሲሉ የባይደንን አስተዳደር ከሰዋል።
ቻይና ውስጥ ጥቅም ላይ የዋለው የቲክቶክ መተግበሪያ አይነት በእውነቱ ልጆቻቸውን ለማስተማርና የማህበራዊ ግንኙነቶችና ቻይናን የሚደግፉ መልእክቶችን ለማሰራጨት ነው። ነገር ግን እዚህ ዩናይትድ ስቴትስ ውስጥ የቻይና ኮሚኒስት ፓርቲ በኮምፒውተር ስልት በተቀነባበረ ዘዴ ወጣት አሜሪካውያንን ሱስ የሚያስይዙና ጎጂነት ያላቸው የቪዲዮ ምስሎችን እያሰራጨ ነው። በተጨማሪም አሜሪካውያን ታዳጊ ልጆች በየዕለቱ ስፍር ቁጥር የሌላቸው ሰዓታት ሲያባክኑ ልጆች አሏችሁ? ልጆች ማለት ምን አይነት እንደሆኑ ያውቃሉ። እናም በየዕለቱ ስፍር ቁጥር የሌላቸው ሰዓታት በኮሚኒስት ቻይና ፓርቲ የተቀነባበሩ የቪዲዮ ምስሎች በማየት ያጠፋሉ። ቻይናውያን ልጆች ግን በቀን 40 ደቂቃዎች ብቻ ነው የተፈቀደላቸው። ምን ማለት ነው? ትንሽ ግራ ገብቶኛል።
እንደ ኒልስ አስተያየትም የቻይናው ቲክቶክ ስርዓት ከዩናይትድ ስቴትሱ በእጅጉ ይለያል።
How do you think China Xi Jinping would feel if I created an
እስኪ አስቡት አሜሪካን የሚያስተዋውቁ ቪዲዮዎችን የሚያሳይ መተግበሪያ ለልጆቻቸው በሰራ ቻይና ፕሬዝዳንት ሺ ጂፒንግ ምን ይስማቸው ይመስሉታል? ሰበር ዜና ወገኖቼ፣ መገናኛ ብዙሃን በሙሉ ስሙ የዩናይትድ ስቴትስ ምክር ቤት አባል ትሮይ ኔልስ ይህን አይነት የኢንተርኔት መተግበሪያ እየሰሩ ነው። እሱም አሜሪቶክ ይባላል። እኔ የምሰራው መተግበሪያም በአለም ዙሪያ ጥቅም ላይ ይውላል። ለዚህ ነው ትኩረታችንን በርሶና በቻይና ላይ የምናደርገው።
ኔልስ በጨዋታ መልክ ነበር አሜሪካቶክ የተባለ የኢንተርኔት መተግበሪያ የመስራት እቅድ እንዳላቸው የተናገሩት።
It's going to talk about limited government. That's what this app is all about. It's going to talk about private gun.
አሁን በመጀመሪያ ትኩረታችንን በርሶ ላይ እናደርጋለን። ስለ ነጻነትና ስለ ግለሰብ መብት የሚያወራ ይሆናል። መንግስት ስለሚኖረው የተገደበ ስልጣን ይሄ ነው የመተግበሪያው ጥቅም። ሰዎች ስላላቸው የመሳሪያ ባለቤት የመሆን መብት፣ ስለ ካፒታሊዝም ሊያወራ ነው። ስለ አሜሪካውያን ያወራል። ደግሞ ከዚያ መተን ጥቂት ሄክታር መሬት የመግዛት እድል ሊኖረን ይገባል አይደል? እነርሱ እዚህ መጥተው መሬታችንን በሙሉ እየገዙ ነው።
በመጨረሻም እርሳቸው በሚሰሩት መተግበሪያ አማካኝነት ቻይና ውስጥ ምን ማድረግ እንደሚሹ ዘረዘሩ። ላንደርስ ስታርባክ ቀጣዩዋ ተናጋሪ ናቸው።
TikTok is not just an undeniable national security threat. TikTok is a weapon of ideological
TikTok የማይካድ የብሔራዊ ደህንነት ስጋት ብቻ አይደለም። TikTok በማህበራዊ ሚዲያ ኩባንያ ተመስሎ በትልቋ የውጭ ባላንጣችን የተቀነባበረ የሮታ ዓለም መበረጃ መሳሪያ ነው። ምን አይነት ሀገር ነው የውጭ ባላንጣው በልጆቹ ላይ የሰነ ልቦና ጦርነት እንዲከፍት የሚፈቅደው? አሜሪካ ነቻ።
ቲፈኒ ጀስቲስ ደግሞ ጾታቸውን ስለሚለውጡ ሰዎችና ቲክቶክ ይህን ለማራመድ ረድቷል ስለሚለው እምነታቸው ይህን አሉ።
We have a social contagion in this country. Regarding gender dysphoria and
እዚህ ሀገር ውስጥ ስርዓተ ጾታን የሚመለከትና ልጆች ትክክለኛ ያልሆነ የሰውነት አካል ውስጥ እንደተወለዱ ስለሚነገራቸው በዚህ ሳቢያ የሚፈጠር ተላላፊነት ያለው የማህበራዊ ችግር አለ። ቲክቶክን የመሳሰሉ መተግበሪያዎችን በሚጠቀሙበት ወቅት በዚህ አሳሳች ነገር ውስጥ ለመቆየት ይገደዳሉ። እናም ቀን እየገፋ በሄደ ቁጥር ይህንን ሐሰት የሚያዳብሩ ተጨማሪ መረጃዎችን ያያሉ። ስለሆነም ወላጆች ቲክቶክን ከቤታችሁ እንዲታገድ አድርጉ።
የምክር ቤት አባሏ ሜሪ ሚለርም የባይደን አስተዳደር የአሜሪካን ህጻናት ለመጠበቅ አስፈላጊውን ፈጣን እርምጃ አልወሰደም ሲሉ ወቅሰዋል።
Our children are the hope of our nation. We are going to give account to God for
ልጆቻችን የሀገራችን ተስፋዎች ናቸው። ልጆቻችንን እንዴት እንደምንይዛቸው፣ እንዴት ካደጋ እንደምንጠብቃቸውና እንዴትም እንደምናስተምራቸው ለፈጣሪ እንታመናለን። እኔ የምነግራችሁ ጆ ባይደን እና ግራ ክራሪ ወገኖች በዚህ ጉዳይ የተሳሳተ አቋም እንዳላቸው ነው። አሜሪካውያን መንግስታቸውን አንደኛ ካደጋ እንዲጠብቃቸውና ከሁሉም በላይ ደግሞ ልጆቻቸው እንዲጠበቁላቸው እንዲያደርግ ይጠብቁበታል። ቻይና የዩናይትድ ስቴትስ ከፍተኛ የብሔራዊ ደህንነት ስጋቷ ነች። በጆ ባይደን እና በግራ አክራሪዎቹ ድጋፍ ቲክቶክን በመጠቀም የአሜሪካ ወጣቶችን ለማጥፋት በሚሰሩት ስራ እየሳቁብን ይገኛሉ።
የቲክቶክ ጉዳይ ዩናይትድ ስቴትስ ውስጥ ማነጋገሩን ቀጥሏል። የህግ አውጪዎችና ባለሙያዎችም የየበኩላቸውን አስተያየት እየሰጡ ነው። ወደ መጨረሻው የመጽሔቱ ትንታኔ ስንሻገር አሁንም እዚሁ ዩናይትድ ስቴትስ ውስጥ ነው የምንቆየው። ምክትል ፕሬዚዳንት ካማላ ሃሪስ ወደ አፍሪካ የሚያደርጉትን ጉዞ ነው የሚቃኘው። የዩናይትድ ስቴትስዋ ምክትል ፕሬዚዳንት ካማላ ሃሪስ በቀጣዩ ሳምንት ጋናን፣ ታንዛኒያንና ዛምቢያን ይጎበኛሉ። ምክትል ፕሬዚዳንቷ የፊታችን እሁድ ጋና እንደሚገቡ አፍሪካን በመጎብኘት ከፍተኛዋ የባይደን አስተዳደር ባለስልጣን እንደሚሆኑም ይተበቃል። በጉብኝታቸው ዩናይትድ ስቴትስ ከሀገሮቹ ጋር ያላትን አጋርነት፣ ጸጥታና ኢኮኖሚያዊ ብልጽግና ማጠናከር ዙሪያ እንደሚሰሩ ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የመጀመሪያዋ ሴት የአሜሪካ ምክትል ፕሬዚዳንት የሆኑት ካማላ ሀሪስ እንደ መጀመሪያ ጥቁር ምክትል ፕሬዚዳንት ከአፍሪቃ ጋር ያላቸው በመሆናቸው አህጉሪቱን በመጎብኘት በራሱ ትልቅ ግምት የሚሰጠው መሆኑንም ተንታኞች ይናገራሉ። ከምክትል ፕሬዚዳንቷ ጋር በመጪው ሳምንት የምትጓዘው የአሜሪካ ድምጿ አኒታ ፓውል ከዚሁ ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
በዚህ በዘንድሮ የአውሮፓውያን 2023 ዓመተ ምህረት ከፍተኛ የዩናይትድ ስቴትስ ባለስልጣናት በተከታታይ አፍሪካን ጎብኝተዋል። አሁን ደግሞ ምክትል ፕሬዚደንት ካማላ ሃሪስ ሊጓዙ ነው። በዩናይትድ ስቴትስ እና በአፍሪካ የመሪዎች ጉባኤ ላይ ፕሬዚደንት ጆ ባይደን ከአፍሪካ ሀገሮች ጋር አሜሪካ ያላትን ግንኙነት ለማጠናከር ቃል መግባታቸው ይታወሳል። የምክትል ፕሬዚደንት ካማላ ሃሪስ ጉብኝትም አስተዳደሩ ከዚያ ወዲህ ያደረገውን እርምጃ የሚያጠናክር መሆኑን ዋይት ሀውስ ተናግሯል። በስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል ተንታኝና በአፍሪካ ሰላም ጸጥታና አስተዳደር ጉዳዮች አማካሪ የሆኑት ካሜሮን ሃድሰን እንዲህ ሲሉ አስተያየታቸውን ሰጥተዋል።
She's the fifth senior level US official to go to Africa.
ወደ አፍሪካ የተጓዙ አምስተኛ ከፍተኛ ባለስልጣን ይሆናሉ። የእርሳቸው ጉብኝት ሲጨመር በሶስት ወራት ውስጥ ብቻ እርሳቸውና ባልደረቦቻቸው የጎበኟቸው የአህጉሪቱ አገሮች ከጠቅላላው አንድ አራተኛ ገደማው ይሆናሉ። ስለዚህ ካሁን ቀደም በነበሩት አስተዳደሮች ባልታየ ደረጃ የዲፕሎማሲ ትኩረት ተሰጥቷል። ትልቁ ነገር እሱ ይመስለኛል።
በዩናይትድ ስቴትስ ታሪክ በህዝብ የተመረጡ ከፍተኛዋ የዩናይትድ ስቴትስ ባለስልጣን የሆኑት ካማላ ሃሪስ በታንዛኒያ ጉብኝታቸው ወቅት በአህጉረ አፍሪካ ብቸኛዋ ሴት ርዕሰ ብሔር ከሆኑት ከሳሚያ ሱሉሁ ሐሰን ጋር ተገናኝተው ይነጋገራሉ። ከሚጎበኟቸው ከሶስቱም ሀገሮች የህዝብ ተመራጭ መሪዎች ጋር ለዲሞክራሲ ስላላቸው ቁርጠኝነት እንደሚነጋገሩም ዋይት ሀውስ አስታውቋል። ተንታኝ ካሜሮን ሃድሰንም ይህ ዋሽንግተንን ከሌሎች እንደምትለይ የሚያሳይላት አካሄድ እንደሆነ ነው የሚናገሩት።
There are also all countries that have a very substantial relationship with China.
ከዚያም በተጨማሪ ሁሉም ከቻይና ጋር በንግድና በኢንቨስትመንት አሁን ደግሞ በብዛት በብድር ዘርፍ ትልቅ ግንኙነት ያላቸው አገሮች ናቸው። በመሆኑም ዋሽንግተን በእነዚህ አገሮች ዲሞክራሲያዊ እሴቶችን በሚመለከት መሟገት ትችላለች። እንደ ብዙዎቹ የአፍሪካ ሀገሮች ከተለያዩ ሀያላን ጋር በሚሰሩት አገሮች ዲሞክራሲያዊ እሴቶችና ከአገሮቹ ጋር ያላትን አጋርነት ለማጠንከር ጥረት ልታደርግ ትችላለች።
በርካታ የአፍሪካ ሀገሮች ሩሲያ ዩክሬን ላይ የፈጸመችውን ወረራ ባወገዘው የተባበሩት መንግስታት ድርጅት ውሳኔ ላይ ድምፀ ተአቅቦ ማድረጋቸው ሲታወስ፣ ምክትል ፕሬዚደንት ካማላ ሃሪስ በጉብኝታቸው የአፍሪካ ሀገሮች ሩሲያ ዩክሬንን መውረሯን አምነው እንዲቀበሉ ግፊት ያደርጋሉ ተብሎ ይጠበቃል። ምክትል ፕሬዚደንት ሃሪስ በጉዟቸው አሳሳቢ ስለሆኑ የሰብአዊ መብት ከበሬታ ጉዳዮች ያነሱ እንደሆነ የተጠየቁት የብሔራዊ ጸጥታ ካውንስል ቃል አቀባዩ ጃን ከርቢ በሰጡት መልስ
ምክትል ፕሬዚደንቷ በሄዱበት ቦታ ሁሉ ሰብአዊ መብቶችን የሚመለከቱ ስጋቶችን እንደሚያነሱ የታወቀ ነው። ይህ ደግሞ አሜሪካ በዓለም ላይ ያላት የመሪነት ቦታ አካል ነው። የምንፈራው ነገር የለም። እንዲያውም እንግዲህ ያሉ ጉዳዮችን እያነሳን ለመነጋገር መቻላችንና ያን ለማድረግ መፈለጋችን ለአገሮቹ ደግሞ ከአገሮቹ ጋር ላለን አጋርነት ምን ያህል እንደምናስብ የሚያሳይ ነው።
ምክትል ፕሬዚደንት ሃሪስ ዲሞክራሲን በሚመለከቱ ጉዳዮችም አጠንክረው መናገር እንደሚኖርባቸው የዲሞክራሲ ተሟጋቾች ያሳስባሉ። የምክትል ፕሬዚደንት ሃሪስ የአፍሪካ ጉብኝት የቤተሰባዊ ታሪክ ገጽታም አለው። በእናታቸው በኩል ወንዱ አያታቸው በዛምቢያ በመጀመሪያው የድህረ ነጻነት ፕሬዚደንት በኬኔት ካውንዳ ዘመነ መንግስት የህንድ ዲፕሎማት ሆነው ሰርተዋል። ከ60 ዓመታት በኋላም በዩናይትድ ስቴትስ አስተዳደር ታሪክ ለከፍተኛ የስልጣን ቦታ የበቁ የመጀመሪያ ሴት፣ የመጀመሪያ የደቡብ እስያ ዝርያ ያላቸው፣ የመጀመሪያ ጥቁር ሴት ሆነው ታሪክ የሰሩት የልጅ ልጃቸው ካማላ ሃሪስ ከዛምቢያ ፕሬዚደንት ጋር ይገናኛሉ።
በ ብዙ ጉዳዮች የመጀመሪያ የሆኑትን የዩናይት ስቴትስ ምክትል ፕሬዚዳንት ካማላ ሃሪስን የአፍሪካ ጉዞ የተመለከተ ዘገባ ነበር የተከታተላችሁት። ክቡራትና ክቡራን አድማጭ ተመልካቾቻችን ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን አሁን ከምሽቱ 3:48 መሆኑን ያመለክታል። ወደ ኢትዮጵያ የሚመልሰን ቅንብር ነው ተከታዩ። በዚህ ዓመት በኢትዮጵያ 240,000 የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የመውጫ ፈተና እንደሚወስዱ የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር መስሪያ ቤቱ የኮሚኒኬሽንና የሕዝብ ግንኙነት ሥራ አስፈጻሚ አመለወርቅ እዝቅኤል ለአሜሪካ ድምፅ በሰጡት አስተያየት የዩኒቨርሲቲ መውጫ ፈተናውን ለመስጠት የቅድመ ዝግጅት ሥራዎች በመከናወን ላይ ይገኛሉ። መውጫ ፈተናውን የማያልፉ ተማሪዎች ደጋግሞ የመፈተን እድል እንደሚሰጣቸውም ቃል አቀባዩዋ ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የጅማ ዩኒቨርሲቲ መምህር ዶክተር ጌታቸው ጥላሁን በበኩላቸው የመውጫ ፈተናው የትምህርት ጥራትን ለማሻሻል አስተዋጽኦ እንደሚኖረው ገልጠው፣ ሆኖም እርምጃው ጊዜውን የጠበቀ አይደለም፣ የቅድመ ዝግጅት ክፍተትም ሊያጋጥም ይችላል ይላሉ። እንሆ ዘገባውን።
በኢትዮጵያ ለ28 ዓመታት የቆየውን ነባሩን ፖሊሲ በመተካት ዘንድሮ የጸደቀው አዲሱ የትምህርት ፖሊሲ ካስተዋወቃቸው ነገሮች አንዱ ለዩኒቨርሲቲ ተመራቂዎች የሚሰጠው የመውጫ ፈተና ነው። አዲሱ የትምህርትና ስልጠና ፖሊሲ የትምህርት ጥራትን ለማሻሻል የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የመውጫ ፈተና እንደሚወስዱ ያመለክታል። በዚህ መሰረትም በዚህ ዓመት የከፍተኛ ትምህርት ተቋማት ተማሪዎች የዩኒቨርሲቲ መውጫ ፈተና እንደሚወስዱ የትምህርት ሚኒስቴር የኮሚኒኬሽንና የሕዝብ ግንኙነት ሥራ አስፈጻሚ አመለወርቅ እዝቅኤል ለአሜሪካ ድምፅ ተናግረዋል።
አሁን የለየናቸው አሉ። የደረሰን መረጃ አለ። ወደ 240,000 ተማሪዎች ናቸው እጃችን ያሉት። ግን ጥር ላይም በተለያየ ምክንያት ያላጠናቀቁ ልጆች በአንደኛ ሴሚስተርም የሚያጠናቅቁ እና ወደዚህ ቁጥር ወደ ምዘና የሚመጡ ሊኖሩ ይችላሉ። ከዛ ባሻገር የግል ከፍተኛ ትምህርት ተቋማት በዚህ ሲስተም ውስጥ የሚያልፉ ከመሆኑ ጋር ተያይዞ የደረሱን መረጃዎች አሉ። አሁን በቁጥር ነው የተቀበልነው። በስም ደግሞ ልክ እንደ ሁለተኛ ደረጃ መልቀቂያ ፈተና በስም እያንዳንዱ ስም በሚመጣ ሰዓት የተወሰነ የቁጥር ለውጥ ሊኖረው ይችላል። ነገር ግን አሁን ባለንበት ሁኔታ ወደ 240,000 ተማሪዎች እንፈተናለን ብለን እናስባለን።
ለዚህም በዩኒቨርሲቲዎችና በትምህርት ሚኒስቴር የቅድመ ዝግጅት ስራዎች እየተከናወኑ ናቸው ብለዋል።
ከመጀመሪያው ጀምሮ ዩኒቨርሲቲዎችም በኩል በተማሪዎችም መረጃው እንዲደርስ ቅድመ ዝግጅት እንዲያደርጉ እየተሰራ ነው የሚገኘው። ከዛ ባሻገር አንዳንድ ዩኒቨርሲቲዎች እንዲያውም እንደዚህ ሞዴል የሆኑ ፈተናዎችም ጭምር ተማሪዎች እንዲፈተኑ በማድረግ ሳይኮሎጂካሊም እንዲዘጋጁ እንዲያጠኑ እነዚህ ስራዎች የተሰሩ ነው። ተማሪዎችም በዛ ልክ አውቀው እየሰሩ ነው የሚገኘው። ፈተናው እንዴት ማኔጅ ይደረጋል በሚለውም ጉዳይ ላይ የተለያዩ የማስፈጸሚያ መመሪያዎች ወደታች ወርደዋል። በዛ መሰረት ቅድመ ዝግጅቶችን እያደረጉ ነው የሚገኙት።
በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር የሆኑት ዶክተር ጌታቸው ጥላሁን ለአሜሪካ ድምፅ በሰጡት አስተያየት ለዩኒቨርሲቲ ተማሪዎች የመውጫ ፈተናን መስጠት የትምህርት ጥራትን ለማሻሻል አስተዋጽኦ እንደሚኖረው ገልጸዋል።
ትልቅ አስተዋጽኦ አለው። ተማሪውም በሚገባ ጥረት እንዲጨምር እድል ይሰጣል። እኛም መምህራን ደግሞ በተለይ ለተማሪዎቹ መረዳት በሚገባቸው ጉዳዮች ላይ እንድንረዳቸው፣ እንድናማክራቸው እና እንድናዘጋጃቸው እኛንም ያሰጋል እና ጥቅሙ ብዙ ነው ማለት ነው። በሙያ መስክ ላይ በስራ ቦታ ላይ የሚፈለገውን ነገር ይዘው ስለሚሄዱ ራሳቸውም በግል ይሁን በሀገርም ይሁን በሚቀጠሩበትን ተቋም የሚገባቸውን ያክል አስተዋጽኦ ማድረግ ይችላሉ። ከቀጣይም ትምህርት የሚያስቡ ደግሞ እንደዚሁ የተሻለ ብቃት ይዘው ኮንፊደንስን ይዘው ትምህርታቸውን ሁሉ መቀጠል ይችላሉ ማለት ነው።
ሆኖም ውሳኔው ያለፍንበትን ሁኔታ ያገናዘበ እንዳልሆነ ጠቅሰው የመውጫ ፈተናውን ለመስጠት የቅድመ ዝግጅት ክፍተትም ሊያጋጥም ይችላል ብለዋል።
ነባራዊ ሁኔታዎችን ብዙ ያገናዘበ አይመስለኝም። ለምሳሌ አሁን ከኮቪድ ጊዜ ጀምሮ እና ቀጥሎም በተገባው ጦርነት እና ይህን በመሳሰሉ ምክንያት የትምህርት ስርዓቱ የጊዜ ሰሌዳውን እንደሚገባ ጠብቆ እየሄደ አይደለም። ያ ከመሆኑ ጋር ተያይዞ ተማሪዎች በጣም ጫና ውስጥ በአንድ አመት ውስጥ እስከ 3 ሴሚስተር ደረጃ ድረስ እየወሰዱ እየተማሩ የሚመጡበት ይህን ደግሞ ለማካካስ የጥናት የእረፍት ጊዜያቸውን ጭምር ተማሪዎች መምህራኑም ማለት ነው እስከ ማታ ጊዜ ቅዳሜና እሁድን ክረምትን ሁሉ እየገፋም ጭምር እረፍት ጊዜ እየተሳበበም በዚህ መልኩ በጣም ይህንን ዝግጅት ለማድረግ እድል አይሰጥም። ይሄ የሚያሳምን ችግር ነው። ከዛ ባሻገር እንግዲህ አዲስ ከመሆኑም ጋር ተያይዞ ተማሪዎችም እንዲያምኑ እንዲቀበሉ አይቲንክ ብዙ መሰራት ያለበት ይመስለኛል። በቂ ዝግጅት ከማድረግ ጋር ተያይዞ አይቲንክ ክፍተት ያለ ይመስለኛል በየተቋሞቻችን እና ይሄ ዞሮ ዞሮ ተማሪዎች በጣም ፍርስትር እንዲሆኑ የሚያደርግ ይመስለኛል እና ደግሞ እንግዲህ መጀመር አለበት። በሆነ ጊዜ በሆነ ሁኔታ መጀመር አለበት። ለውጥ ሲመጣ ምን ጊዜም ማን መጀመሪያ ላይ በዛ ለውጥ ሂደት ውስጥ የሚካፈለው ላይ የሚያመጣው እድልም አለ ቻሌንጅም አለ። ስለዚህ እነዚህ ልጆቹ ላይ ይሄ ስሜት ችግር ሊያመጣ መቻሉ እንደተጠበቀ ሆኖ ይህን ግምት ውስጥ ያስገባ ውሳኔን እየተደረገ ነገር ግን በቃ እየተጀመረ ከችግሮች ደግሞ ትምህርት እየተወሰደ መቀጠል የሚገባ ይመስለኛለን።
አመለወርቅ ሕዝቅኤል በተለያዩ ምክንያቶች የመጀመሪያውን ፈተና የማያልፉ ተማሪዎች በተደጋጋሚ የሚፈተኑበት እድል እንደሚኖር አብራርተዋል።
ፈተናውን ያላለፉ ተማሪዎች መልሰው መውሰድ የሚችሉበት እድል አለ። ይሄ የሚሆነው እንዴት ነው? ሁለተኛ የመጀመሪያው ዙር ያው መንግስት በራሱ መንገድ የሚያስኬደው ነው። ከዛ በኋላ ልክ 12ኛ ክፍል ድሮ ፕራይቬት ተብሎ እንደሚፈተኑት ሁሉ መውጫ ፈተና ላይም ዝግጁ ነን በሚሉ ሰዓት በተዘጋጁ እና ይህንን ፈተና አልፋለሁ ብሎ ራሳቸው በሚመጡ ሰዓት መፈተን ይችላሉ። ተፈትነው ሲያልፉ ድግሪያቸውን የሚወስዱበት አሰራር አለ። እስከዚያ ድረስ ደግሞ ለምሳሌ የመውጫ ፈተና ዩኒቨርሲቲ ድግሪ የሚያስገኘውን ፈተና ማለፍ ባይችሉ እንኳን ልቅ ባሉ ደረጃዎች ደግሞ በሌብል ደረጃ ባሉት ተፈትነው ልክ አሁን ሲዩሲ እንደሚፈተኑት ማለት ነው። እንደዛ ተፈትነው ማለፍ የቻሉበት ደረጃ ላይ ሰርቲፋይ ይደረጋሉ። በዛ ስራም ማግኘት የሚችሉበት ኦፕሽን ይኖራል ማለት ሰርቲፋይ ይደረጋሉ፣ ስራም ሊሰሩ ይችሉበታል።
በተደጋጋሚ ተፈትነው ማለፍ ካልቻሉ ከዲግሪ በታች ባሉ መመዘኛዎች ይመዘናሉ እንደማለት ነው?
አዎ በትክክል። ከዲግሪ በታች ባሉ መመዘኛዎች ተመዝነው ባለፉበት ደረጃ ሰርቲፋይ ይደረጋሉ።
የመውጫ ፈተናው አሰጣጥ በወረቀት መሆኑ ቀርቶ በበይነ መረብ እንደሚሆንም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች አሁን ወደ መጨረሻው ቅንብር ነው የምንሻገረው። የውሃ ጥበቃ ቴክኖሎጂን ይመለከታል። የዚህ ዓመት የዓለም የውሃ ቀን መጋቢት 22 የውሃና የንጽህና አጠባበቅ ቀውሶችን ለመፍታት የለውጥ እንቅስቃሴን ስለማፋጠን ነው። አብዛኛው ዓለም በንጹህ የመጠጥ ውሃ እጥረት እየታገለ ባለበት በዚህ ወቅት አንድ የፈረንሳይ ኩባንያ አሁን ያለውን የውሃ አቅርቦት በተሻለ መጠን ለመጠበቅና ለማቆየት የሚረዳ ራሱን የቻለ ሮቦት ፈጥሯል። የአሜሪካ ድምጿ ጁሊ ታቦ የዘገበችውን የዚህን ዘገባ ዝርዝር ግርማ ደገፋ ወደ አማርኛ መልሶ እንደሚከተለው ያቀርበዋል።
ይህ ሮቦት አንድ ቀን ስለ ውሃ ጥበቃ የምናስብበትን መንገድ ሊለውጠው ይችላል። የውሃ ቱቦ ውስጥ ሲያስገቡት ስለ ቧንቧዎቹ ሁኔታ ቁልፍ መረጃዎችን ለመሰብሰብና ለማስተላለፍ የውሃውን ፍሰት ሳያስተጓጉል በቀላሉ በሲስተም ውስጥ ይንቀሳቀሳል።
We are able to capture a very large
በአንድ ዙር ተልእኮ ብቻ እጅግ ሰፊ መረጃ መሰብሰብ እንችላለን። እናም ስላለው ሁኔታ ጠቅላላውን እይታ ሊሰጠን ይችላል። Clean Water Pathfinder ተብሎ የሚጠራው ሮቦት ከፍ ያለ ጥራት ያለው ካሜራና እጅግ የረቀቁ ሴንሰሮች የተገጠሙለት ሲሆን ይህም የቧንቧዎችን ትክክለኛ ቦታ ለመለየት ዝገትን፣ ጥቃቅን ስንጥቆችንና ሌሎችንም አጠቃላይ የማርጀት ምልክቶችን እንዲጠቁም ያስችለዋል። ሮቦቱን የፈጠረው አንድ የፈረንሳይ አዲስ ጀማሪ ኩባንያ ሲሆን ዓላማውም የውሃ አገልግሎት ድርጅቶች ቧንቧዎችን የቱ ጋር መጠገንና መቀየር እንዳለባቸው በቶሎ ለይተው በማወቅ የሚያፈሱ ቦታዎችንና ወጪን ለመቀነስ እንዲረዳቸው ማስቻል ነው። በመላው ዓለም ወደ 40 ሚሊዮን ኪሎ ሜትር የሚገመት ውሃ ለማከፋፈል የተዘረጉ የቧንቧዎች መረብ አለ። አንዱን ኪሎ ሜትር ለማደስ ከ150,000 እስከ 800,000 ዩሮ ግድም ያስወጣል። ስለዚህ እኛ የምንሰጠው መረጃ የወርቅ ማዕድን ያህል ነው። በተለይ አሁን ይህ የተፈጠረ ጸጋ እጅጉን ተፈላጊ እየሆነ በመጣበት ጊዜ ያሉትን የውሃ ዝርጋታ ቦታዎች መጠበቅና ማሳደግ እጅጉን አስፈላጊ ነው። አንድ የተባበሩት መንግስታት ድርጅት የቅርብ ጊዜ ሪፖርት እንደተነበየው በ2030 ዓመተ ምህረት እንደ አውሮፓውያን አቆጣጠር የውሃ ፍላጎት አቅርቦቱን በ40% ይበልጠዋል። አንዴ የሙከራ ጊዜውን ፈረንሳይ ውስጥ ካጠናቀቀ በኋላ ኩባንያው ሮቦቱን በዓለም ዙሪያ ለማከፋፈል አቅዷል።
ግርማ ደገፋን ለግሩም ቅንብሮ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለአርብ ምሽት ያሰናዳነውንም በዚሁ ማጠናቀቃችን ነው። ያስተናገድኳቸው አሉላ ከበደ፣ ከአቀናባሪው ኤልያስ አስማረ እንዲሁም ከስርጭት መሐንዲሱ ሲድራክ ፍራንክሊን እና ከተቀሩ ባልደረቦች ጋር በመሆን በዚሁ የተሰናበትን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ መልካም ምሽት።